የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥቅምት 16 2017 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያን ወጣቶች ደጋግመው ለምን ለመሰደድ ይመርጣሉ?
ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም ተፈለጡ።
የሰማችኋቸው ዶክተር አበባው ምናየ ናቸው። በአዲስ አበባ ዩኒቨርሲቲ የስነ ልቦና ትምህርት ክፍል ረዳት ፕሮፌሰር እንዲሁም ደግሞ መሰናቀልና ስደት ላይ ጥናት ማዕከል ኃላፊ ናቸው። በምሽቱ ከሳቸው ጋር ቆይታ ይኖረናል። የሙዚቃ ቃናና ሌሎች ዘገባዎችንም ይዘናል። ኤደን ገረመው መሰናዶውን በመምራት ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከመርሃ ግብር አቀናባሪዋ ብርሃን ኃይሉ ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት ጋብዛለሁ። አስቀድመን ግን የምናልፈው ወደ ዜናዎቹ ነው። ከዓለም ዙሪያ ለተሰባሰቡ ዜናዎች አስማማየ ነው።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችኋል? የምሽቱን የአሜሪካ ድምጽ የዓለም ዋና ዋና ዜናዎችን ወደ እናንተ አድርሳለሁ። አሰማየ ነው ነኝ። እስራኤል ከፍተኛ ወታደራዊ ጥቃት በኢራን ላይ ማድረሷን አስታወቀች። እንደ አውሮፓውያን አቆጣጠር ጥቅምት 1 ኢራን በባለስቲክ ሚሳኤል በእስራኤል ላይ ላደረሰችው ጥቃት ምላሽ በሆነው በዚህ አጸፋ ጥቃት የጦር አውሮፕላኖች በመላ ኢራን ወታደራዊ ጣቢያዎች ላይ ለብዙ ሰዓታት ድብደባ ማካሄዳቸውን የእስራኤል ጦር አስታውቋል። ከአንድ ዓመት በላይ በዘለቀው ጦርነት በኢራን ላይ ያደረሰችው ከባድ ጥቃት ማጠናቀቋንም እስራኤል አስታውቃለች። የኢራን አጋር የሆነው ሐማስ በእስራኤል ላይ ጥቃት ካደረሰ በኋላ ወደ ብዙ ግጭት ግንባሮች ተስፋፍቶ ቴህራንና ሌሎች ቀጠናዊ አጋሮቿን የጦርነቱ ቀጥተኛ ተሳታፊ ሆኗል። የእስራኤል መከላከያ ኃይል ዛሬ ረፋድ ላይ በሰጠው መግለጫ የጦር አውሮፕላኖቹ በኢራን ውስጥ ባሉ በርካታ አካባቢዎች በወታደራዊ ኢላማዎች ላይ ያነጣጠሩና ትክክለኛ ጥቃቶችን ካደረሱ በኋላ በሰላም ወደ አገራቸው ተመልሰዋል ብሏል። ይህ መግለጫ የወጣውም ኢራን ውስጥ የመጀመሪያው ፍንዳታ ከተሰማ ከአራት ሰዓታት በኋላ ነው። የእስራኤል መከላከያ ኃይል ቃል አቀባይ ሪየር አድሚራል ዳንኤል ሃጋሪ ለጋዜጠኞች የእስራኤል የአየር ድብደባዎች ዓላማቸውን ያሳኩ እንደነበሩ የገለጹ ቢሆንም ማስረጃውን ግን ወዲያውኑ አላቀረቡም። የኢራን መንግስት የዜና ጣቢያ የአገሪቱ የአየር መከላከያ ድርጅት ጠቅሶ እንደዘገበው እስራኤል በቴህራንና በምዕራባዊ ኩዝስታንና ኢላማ አውራጃዎች በሚገኙ ወታደራዊ ማዕከላት ላይ ጥቃት አድርሳለች ብሏል። የኢራን ኃይሎች አብዛኛውን ጥቃት በስኬት ማክሸፍ መቻላቸውንና ውስን ጉዳት ብቻ መድረሱንም ጨምሮ ገልጿል። የኢራን ባለስልጣናት የእስራኤል አየር ጥቃት ማክሸፍ ስለመቻላቸውም ሆነ ስለደረሰው ጉዳት ማስረጃ ማቅረብ አልቻሉም። ነገር ግን የመንግስት ሚዲያ የኢራን ጦር ጠቅሶ እንደዘገበው በእስራኤል ጥቃት ሁለት ወታደሮች ተገድለዋል። አንድ የአሜሪካ አስተዳደር ከፍተኛ ባለስልጣን ለጋዜጠኞች እንደተናገሩት ደግሞ እስራኤል በኢራን ህዝብ ከሚኖርባቸው ወጣ ባሉ አካባቢዎች በሚገኙ በርካታ ወታደራዊ ኢላማዎች ላይ ትክክለኛ የአየር ድብደባ አድርጋለች ብለዋል። ፕሬዚዳንት ጆ ባይደንና ምክትል ፕሬዚዳንት ካማላ ሃሪስም ስለ እስራኤል ወታደራዊ እርምጃ ገለጻ ተደርጎላቸዋል ሲል ዋይት ሀውስ ትላንት አስታውቋል። ያሉትን ለውጦች በቅርበት እየተከታተሉ መሆናቸውም ተገልጿል። የዩናይትድ ስቴትስ የመከላከያ ባለስልጣን ለቪኦኤ ሲናገሩ በጥቃቱ ዙሪያ ቅድሚያ ያሳውቀውን ነበር፣ ነገር ግን እኛ አልተሳተፍንም ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ከእስራኤል መከላከያ ሚኒስትር ዮአብ ጋላት ጋር ዛሬ የተነጋገሩ ሲሆን የእስራኤል መከላከያ ሰራዊት በኢራን ወታደራዊ ኢላማዎች ላይ ስላደረሰው ጥቃት አዳዲስ መረጃዎች እንዳጋሯቸው ፔንታጎን ንግግራቸውን በተመለከተ ካወጣው ጽሑፍ ታውቋል። ኦስቲን ዩናይትድ ስቴትስ ለእስራኤል ደህንነትና ራስን የመከላከል መብት ያላትን ቁርጠኝነት በድጋሚ ማረጋገጣቸውንም ገልጿል። የአካባቢው ሀገራትና ከቀጠናው ውጭ ያሉ እንደ ሳውዲ አረቢያ፣ ግብጽ፣ ኢራቅ፣ የኢራቅ ኩርዲስታን ክልል፣ ሊቢያ፣ ሊባኖስ፣ ሶሪያ፣ የመን፣ ባንግላዴሽ፣ ቱርክ፣ ፓኪስታንና ሌሎችም የክልሉን ደህንነት አደጋ ላይ ጥላል ሲሉ ጥቃቱን አውግዘዋል። የቱርክ የውጭ ጉዳይ ሚኒስቴር በበኩሉ ዛሬ ባወጣው መግለጫ እስራኤል በዚህ ጥቃት አካባቢውን ወደ ተስፋፋ ጦርነት አፋፍ አድርሰዋለች ብሏል። ዩናይትድ ስቴትስ ለታይዋን የ2 ቢሊዮን ዶላር የጦር መሳሪያ ሽያጭ አጸደቀች። ዩናይትድ ስቴትስ ለታይዋን ባጸደቀችው የ2 ቢሊዮን ዶላር የጦር መሳሪያ ሽያጭ ጥቅል ውስጥ በዩክሬን የተሞከረው የላቀ የአየር መከላከያ ሚሳይል ጭምር መካተቱንና ለመጀመሪያ ጊዜ ወደ ደሴቷ የሚላክ መሆኑን ፔንታጎን ትላንት አርብ አስታውቋል። ዩናይትድ ስቴትስ በቻይና ይገባኛል ጥያቄ ከመታነሳባት ታይዋን ጋር ምንም እንኳን መደበኛ ዲፕሎማሲያዊ ግንኙነት ባይኖራትም ራሷን እንድትከላከል የሚያስችል ድጋፍ ለመስጠት በግ ትገደዳለች። ይህ ደግሞ የቤጂንግ የውል ጊዜ ቁጣ ነው። ቻይና ያለፈውን ሳምንት ጀምሮ በታይዋን ላይ የምታካሄዳቸው ወታደራዊ ጫናዎች እየጨመረ ሲሆን ይህን በግንቦት ወር ላይ ቼንግ ቴ የታይዋን ፕሬዚዳንት ሆነው ስልጣን ከያዙ በኋላ ለሁለተኛ ጊዜ ያካሄዳቸው ወታደራዊ እንቅስቃሴ ነው። የፔንታጎን የመከላከያ ደህንነት ትብብር ኤጀንሲ እንዳስታወቀው አዲሱ ሽያጭ 828 ሚሊዮን ዶላር የሚገመት ዋጋ ያላቸው 1.16 ቢሊዮን ዶላር የሚያወጡ የሚሳኤልና ራዳር ስርዓት መሳሪያዎችን ያካተተ ነው። የታይዋን መከላከያ ሚኒስቴር መግለጫውን በደስታ እንደተቀበለው አስታውቋል። የአየር መከላከያዎቹ በቻይና የሚደረጉ ተደጋጋሚ ወታደራዊ እንቅስቃሴዎችን ለመከላከልና የታይዋን የአየር መከላከያ አቅምን ለማሳደግ ያግዛል ብሏል። ሩሲያ በማዕከላዊ ዩክሬን ባደረሰችው ጥቃት 5 ሰዎች ተገደሉ። ሩሲያ ባደረሰችው የሚሳኤል ጥቃት በዩክሬን ዲንፕሮ ከተማ 1 ህጻንን ጨምሮ 3 ሰዎች ሲገደሉ፣ በኬቭና አካባቢው ላይ በደረሰው ጥቃት ደግሞ ታዳጊን ጨምሮ 2 ሰዎች መሞታቸውን ባለስልጣናቱ ዛሬ አስታውቋል። የማዕከላዊ ዲንፕሮ ፔትሮቪስክ ክልል ገዢ ሰርጊ ሊሳክ እንዳሉት በዲንፕሮ ላይ ባንድ ላይ በደረሰ ጥቃት 19 ሰዎች ጉዳት የደረሰባቸው ሲሆን በርካታ ህንጻዎች ላይም ጉዳት ደርሷል። ባለሁለት ፎቅ የመኖሪያ ህንጻ መውደሙን ገልጸዋል። በሩሲያ ወራ ኬቭን ጨምሮ የዩክሬን ከተሞች የሰው አልባ አውሮፕላኖችና የሚሳይል ጥቃቶች በተደጋጋሚ ተፈጽሞባቸዋል። ሞስኮ በኤሌክትሪክ ኃይል መሠረተ ልማቶች ላይ ጥቃት እየፈጸመች ባለችበት በአሁኑ ወቅት ኬቭ ገና ከባዱ ክረምት ከመግባቱ በፊት ከአጋሮቿ ተጨማሪ የአየር መከላከያ እንዲላክላት እየጠየቀች ይገኛል። በመጨረሻም ጆርጂያውያን ዛሬ ወደ አውሮፓ ህብረት ወይም ወደ ሩሲያ መዋር ሊወስድ በሚችል ምርጫ ላይ ድምፅ ሰጥ ውሏል። ገዢው ፓርቲ የሩሲያ ደጋፊነት ስጋት ከጊዜ ወደ ጊዜ እየጨመረ በመጣባት ጆርጂያ የተካሄደው ምርጫ የአውሮፓን ምኞት የሚወስድ እንደሆነም ተገልጿል። የፓርላማ ምርጫው ዲሞክራሲን በማፈን ወደ ሩሲያ ዘንብሏል ተብሎ ከተከሰሰው ገዢው ፓርቲ በተቃራኒ የተሰለፉ የምዕራቡ ዓለም ደጋፊ የሆኑ ተቃዋሚ ኃይሎች ከዚህ በፊት ታይቶ በማይታወቅ ሁኔታ ህብረት ያሳዩበት ነው ተብሏል። ብራስልስ ምርጫው የአውሮፓ ህብረት እጩ የሆነችውን ጆርጂያን ወደ ህብረቱ የመቀላቀል ድሏን እንደሚወስን አስጠንቅቋል። ብዙዎች የአገሬው ሰዎችም ምርጫው በሕይወታቸው ውስጥ በጣም ወሳኝ ድምፅ ሊሆን እንደሚችል ያምናሉ። ጆርጂያ ወደ አውሮፓ ህብረት አባልነት መመለሱን ወይም አምባገንነትን ተቀብላ ወደ ሩሲያ መዋር መግባቷን የሚወሰንበት እንደሆነም ተገልጿል። አድማጮቻችን፣ የቅዳሜ ምሽት ዜናዎቻችን እነዚህ ነበሩ። አስማማየ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። መልካም ምሽት ይሁንላችሁ።
ማማየነውን ለዜናዎቹ እናመሰግናለን። መሰናዶውን በመምራት አብራችሁ ያለሁት ሄደን ገረሙ ነኝ። ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በዋና አዘጋጅነቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ወደ ዘገባዎቻችን እንሻገር። ወጣቶች ወደ ሌሎች ሀገራት ለማቅናት በሚመርጧቸው ህገወጥና አደገኛ ጎዳናዎች ምክንያት ላሰቃቂ ጉዳት ሲደረጉ መስማት በዜና አውታሮች ላይ ተደጋግሟል። ሆኖም ግን አሁንም ብዙ ወጣቶች ደጋግመው ሲሰደዱ ይታያሉ። ለመሆኑ ወጣቶች ህይወታቸውን አደጋ ላይ በሚጥል ሁኔታ ደጋግመው ለመሰደድ ለምን ምርጫቸው ያደርጋሉ? በዚህና ተያያዥ ጉዳዮች ላይ ሀሳባቸውን የሚያጋሩን እንግዳ ጋብዘናል። ዶክተር አበባው ምናዬ ይባላሉ። በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል ረዳት ፕሮፌሰር እንዲሁም የመፈናቀልና ስደት ጥናት ማዕከል ኃላፊ ናቸው። ስደተኝነት፣ ፍልሰትና መፈናቀልን በሚመለከት ከ30 በላይ ጥናታዊ ስራዎችን አሳትመዋል። ዶክተር አበባው ከስደት የተመለሱ ወጣቶች ወደ ዳግም ስደት የሚመጡበትን ምክንያት አስቀድመው ከሚነግሩን ከሀብታሙ ስዩም ጋር ያደረጉት ቆይታ ይጀምራል።
አንደኛ ያ የጠበቁትን ነገር ብዙዎቹ ሳያገኙ ስለሚመጡ እንደገና ያንኑ ተስፋ ያሳጣል። ሁለተኛ ሲመለሱ ብዙ ጊዜ መንግስትም የተለያዩ አካላትም የማይሆን ተስፋ ይሰጧቸዋል። የማይሆን ተስፋ ይሰጧቸውና ያ ተስፋ ሳይፈጸም ይቀራል። እንዲደረግላቸዋል ይባሉና ሳይሆን ሲቀር ዲስአፖይንትድ ይሆናል። የሚገርም በተወሰነ መጀመሪያ አሁን 2013 167,000 ኢትዮጵያውያን የተመለሱበትን የሳውዲ አረቢያን ተታውሳለ በፈረንጅ 2013 ያኔ ለመጀመሪያ ጊዜ መንግስት ጉዳዩ በጣም ያሳሰበው ያኔ ነው። ለኛ the first deportation crisis ነው ለኢትዮጵያውያን። ተስከ ባንዴ ማሲቭ የሆነ በዛ ደረጃ ከፍተኛ የሆነ ተመልሶ ያቀ በመጀመሪያ ባንዴ ጊዜ ማለት ነው። ከዛ በኋላ ግን እንግዲህ እነዚህ እንትን ሁኔታ ተደጋጋሚ የሆነ መጥቶ ባለፉት ኦልሞስት 9-10 አመታት እኮ ከ850 ሺህ ሰው በላይ ተባለሷል። እና ያኔ ባንዴ እንደዛ ሰው በገፍ ሲመለስ የፖሊሲ ማውጣት የምናምን ፕሮሚስ የማድረግ እንዲደረግላቸዋል ህገወጥ አዘዋዋሪዎች እንዲናረጋለን ምናምን ብዙ ነገር ተባለ፣ ፕሮሚስ ተደረገ። ማለ ልጆቹ ይሄዱ መጀመሪያ አካባቢ ከሁለት ሶስት ወር በኋላ እኛ አጠናል። ስናጠና ወደ 27% አካባቢ የሚሆኑት መመለስ ይፈልጋሉ ከሶስት ወር ምናምን በኋላ። ከዛ ከስድስት ወር ምናምን በኋላ ደግሞ አይኦኤም አጠና ወደ 40% አካባቢ መመለስ ይፈልጋሉ። ወደ ኦገስት ሲደርስ አይኤልኦ ሲያጠና ደግሞ ወደ 53% መመለስ ይፈልጋሉ። በየጊዜው ተስፋ እየቆረጡ ቃል የተገባው ነገር እንደማይፈጸም እያዩ ሲመጡ ተስፋ ይቆርጣሉ። እና ያ ሁለተኛው ምክንያት ነው። ሌላው ግን ብዙም ያገላቸዋል። ተመላሾችን እኮ በግልጽ ለመናገር አንዳንድ ቦታ ላይ ንቅ ይላቸዋል። እኔ ያስታውሳለሁ፣ አሁን ለምሳሌ ትግራይ ላይ አጽቢ ወንበርታ የሚባለው አካባቢ ሽሮ ፈሰስ ሲሏቸው ነበር በአንድ ጊዜ የተመለሱት ልጆች። እንዲህ አይነቱትን በአንዴ ዝም ብላችሁ መታችሁ የተደፋችሁ ምናምን ምናምን አይነት ዲስክሪሚኔሽን
የማህበረሰቡ ጫና የልቦናው ጫናና እንዲሁም ደግሞ ከመንግስት ሊደረግ የሚገባው ጉዳይ ባለመደረጉ ምክንያት ነው ወደ ዳግም ስደቱ የሚሄዱ ወደሚለው ማምጣት እንችላለን ማለት ነው።
ወደዛ ማምጣት እንችላለን። ምናልባት እሱ ላይ መጨመር ከፈለግ ያ መጀመሪያውኑ የገፋቸው ጉዳይ አሁንም መዛው ላይ መሆኑ በተለያየ መንገድ ሰዎቹ እንደመጡ ገንዘባቸውንም ኤክስፕሎይት የማድረግና በአግባቡ እንዲጠቀሙበት ዘዋትን የመጧትን ነገር እንኳን በአግባቡ እንዲጠቀሙበት ያለማድረግ ነገር አለ። እና እነዚህ ነገሮች ዋና ዋና ገፊ ነገሮች ናቸው።
እነዚህ ሰዎች ለሀገር የሚጠቅሙ ለኢኮኖሚም የሚበጁ ኃይሎች ይሁኑ ዘንድ ምንድን ነው ሊደረግ የሚገባው? እንደ ማህበረሰብ፣ እንደ መንግስት እንዲሁም ደግሞ ራሳቸው ተመላሾች ውስጥ ሊያስቧቸው የሚገቡ ጉዳዮች ምንድን ናቸው?
ጥሩ ነው። የመጀመሪያው ነገር በአብዛኛው ምላሾቻችን ልጆች በዚህን ያህል መጠን ታስረው እየተንገላቱ ነው፣ እንደዚህ ነው፣ በሳውዲ እስር ቤት ወይም በዚህ ቦታ እንዲተንገላቱ ሲባል እሳት የማጥፋት አይነት ስራ ነው እንጂ እውነት ለመናገር በተደራጀ መልኩ መልሰን እንዲህ እናደርጋቸዋለን፣ የተደራጀ ስራ እንዲሰሩ እናደርጋለን በሚል እየታሰበ አይደለም የሚመለሱ። ያም በመሆኑ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም የሚመለሱ። ካየው ቁጥሩ መጀመሪያ ይህን ያህል መለስ እና እንትኑ እኔ ስለ ሪኢንቴግሬሽን ስናጠና ሪኢንቴግሬሽን ሰፋ ያለ ነገር ነው። መልሶ ማዋሃድ ዝም ብሎ እንደመቀላቀል ወይም እንደመመለስ አይደለም። መመለስ አንድ ነገር ነው። መልሳቸው በትንሽም ቢሆን እንዲያገግሙ ማድረግ አንድ ነገር ነው። ከዚህ አልፈ ግን እንዲቋቋሙ መልሶ የማቋቋሙ ጉዳይ ሪኢንቴግሬት የማድረግ ከማህበረሰቡ ጋርም በኢኮኖሚ በስነ ልቦና በጤና በማህበራዊ ግንኙነታቸው እነዚህን ፒላሮች እነዚህን ዋልታዎች እንድትይዝል በኢኮኖሚ በማህበራዊ ጉዳይ በጤና በስነ ልቦና እና በመሳሰሉት ነገሮች ተመልሰው በደንብ እንዲቋቋሙ የሚያደርግ ስራ አለመሰራት ነው አንድ። ሁለተኛ ከነዚህ ሁሉ ደግሞ በጣም ቁልፍ ይሆን ባይዚህ የጤናም የማህበራዊ ግንኙነታቸው የብዙ ችግር ምንጩ ደግሞ ይሆን እኔ የስነ ልቦና ባለሙያ ዋናው ስነ ልቦና ነው ብዬ በዛ ብቻ መውሰድ አለብን። ዋናው ኢኮኖሚኩ ነገር ያንን ያመጣል። ብዙ ጊዜ ካየኸው የሚደረገው ምንድን ነው፣ በሀገር ውስጥ ብዙ ነገር አለ፣ መሰርቶ መለወጥ ይቻላል ምናምን፣ መሬት ላይ ግን ያን አይነት ነገር በትክክል አለ ወይ ብሎ መጠየቅ። ስለዚህ እውነተኛ ስራ ብቻ አይደለም፣ እውነተኛ መሬት ላይ ያሉ የሚለውጡ ስራዎችን መስራት ያስፈልጋል አንድ። ሁለተኛ አሁን የተሻሻለ ነገር አለ፣ ያም በአግባቡ አሰልጥኖ በመላክ መጠቀም ስለሚቻል ሌጋል ማይግሬሽኑን ምናልባት በሶስተኛው እንትን እንመጣበት ይሆናል። ሌጋል ማይግሬሽኑን በአግባቡ መልካስ ይዞ መላክ ያስፈልጋል። በእርግጥ ዘንድሮ ኢትዮጵያ 375,000 ሰው ልካለች። ይህ ትልቅ እንትን ነው። ሌላው ኦሪጂን ኮሚኒቲው አካባቢ ማህበረሰባችን አካባቢም ቅድሚያ ያነሳው አንዱ የማግለል በእናንተ ዙሪያ እኮ ብዙ ደከምን ግን ምንም ጠብ ያለ ነገር የለም ሊላቸው ይችላል። እነኚህ ነገሮች መቀነስ ያስፈልጋል።
ደተኞች ችግር ብቻ ሳይሆኑ ለአንዳንድ ሀገራት ከፍተኛ የኢኮኖሚ መገልበጥም ምክንያቶች ሆነዋል። አንዳንዶቹ ሀገራት በርካታ ወጣቶቻቸው ወደ ሌሎች ሀገራት እንዲሄዱ በማድረግም በሕጋዊ መንገድ ተጠቃሚ ሲሆኑም ይታያል።
አሁን ይሄ አንድ በጣም አግባብነት ያለው ነው። ኢትዮጵያን የመሰለ 130 ሚሊዮን በላይ ሕዝብ ያላት ሀገር ሰዎች the population dividend እንደምሉት ወይም ከሰው ሀብት ልናገኘው የሚገባውን ከወጣት ጉልበት ልናገኘው የሚገባውን ትርፍ ወይም እነሱንም ጠብቀን እኛም ማግኘት የሚገባ እንደ ሀገር ማግኘት ያለባትን ለማግኘት በደንብ ነቅታና አስባ አልሰራችም ለረጅም ጊዜ። ለምሳሌ ወደ ህንድ ስትመጣ ዜጎቻቸውን ኢቭን ትምህርቱን እንኳን ለይተው ለተለያየ ሀገር የሚሆኑትን ዜጎች ለአሜሪካና ለአውሮፓ ሊሆኑ የሚችሉ አይነት ዜጎች፣ ለአፍሪካ ሊሆኑ የሚችሉ አይነት ዜጎች የትምህርት እንትናቸውን እንኳን ያንን ለይተው ብዙ የተማረ ሰው ወደ ውጭ በመላክ ብዙ ገንዘብ አግኝተዋል። ህንድ ቁጥር አንድ ነች በረሚታንስ። ከዛ በፊት ቻይና ከፍተኛ ደረጃ ክህሎት በተለያየ ሀገር ዜጎቿ እየላከች ክህሎትን ሸምታለች። በዛ አሁን ለቻይና ከፍተኛ የሆነ እፎቋል። ለእኛ በጣም ቅርብና የቅርብ ጊዜ ብዙ የሚያራቅ ምሳሌ የሚሆነው ደግሞ ፊሊፒንስ። ፊሊፒንስ እንደኛው ያው በተመሳሳይ ሁኔታ ዜጎቹን ወደ መካከለኛው ምስራቅ ይልካል። የኛ ብዙ ችግር የገጠማቸው ልጆቻችን በብዛት በመካከለኛው ምስራቅና ወደ ደቡብ አፍሪካ የሚሄዱት ስለሆነ ማለት ነው። ለምሳሌ ማለት አለ ዶሜስቲክ ወርክ ባለፈ ፕሮፌሽናል ሰዎችን ልከን ተገቢውን ገቢ ማግኘት ይጠበቅብናል ወደሚለው ነው ሄደው ነው።
ዶክተር አበባውን እናመሰግናለን። በ19 አመቷ ስራ ፈጣሪ ሆና በቀረችው ሳሚያ አብዱል ቃድር ወጣት የስራ ፈጣሪዎች የሚያጋጥሟቸውን ተግዳሮቶች በተግባር በማየቷ ከአራት አመት በፊት የኢትዮጵያ ስራ ፈጣሪ ወጣቶችን ማህበር መሰረተች። ላለፉት አራት አመታትም ማህበሩ ወጣቶች ያላቸውን እምቅ ችሎታ ማውጣት የሚያስችላቸውን ትስስሮች በመፍጠር በርካታ ስራዎችን ሰርቷል። ሳሚያን አግኝታ ያነጋገረቻት ስመኝሽ የቆየናት ቀጥሎ ይቀርባል።
በጣም ብዙ የስራ ፈጠራ ክህሎት ያላቸው ወጣቶች አሉ። ግን ብዙ ጊዜ ሐሳባቸውን መሬት ላይ አውርደው ወደ ተግባር ስለመለወጥ ወደ ስራ ለመቀየር ሲቸገሩ እናያለንና እስኪ በመጀመሪያ ተግዳሮት የሚሆኗቸው ነገሮች ምንድናቸው ከሚለው እንነሳ።
የመጀመሪያው ቻሌንጅ እኛው ራሳችን ጋር ነው ያለው። እኛው ራሳችንን ቻሌንጅ ማለት ነው። ያ ማለት ከማይንድ ሴታችን ጀምሮ ምን ያህል ዝግጁ ነን፣ ምን ያህል የምንሰራውን ስራ በደንብ እናቀዋለን፣ ቁርጠኝነት ውስጥ አለን ወይ፣ ራሴ ላይ ሜምበሮቼ ላይ ነው ትልቁ ቻሌንጅ ማለት ነው።
ከራስ ይጀምራል ሁሉም ነገር።
ከራስ ይጀምራል። ቴንክ ዩ። ራሳችንን ማሸነፍ ከቻልን ነው ብዙ ነገሮችን ማሸነፍ የምንችለው። ሌላው ነገር ቀላል ነው የሚሆነው ማለት ነው። ከዛ ሁለተኛ ወደ ውጭ ነው እንግዲህ የምንወጣው። ስነ ምህዳሩ ላይ ያሉ አክተሮች አሉ፣ የፋይናንስ ተቋማት ይሆናሉ፣ የመንግስት ፖሊሲ አውጪዎች ሊሆኑ ይችላሉ፣ የግል ሴክተሮች ሊሆኑ ይችላሉ። ስለዚህ ወደዛ በመትወጭበት ጊዜ የመጀመሪያው ከውጭ ያለው ትልቁ ቻሌንጅ ፋይናንስ ነው በግልጽ የሚታየው ማለት ነው። ያ ማለት ሰው ውስጡን ራሱን አሸንፎ አንሎክ አድርጎ ሲወጣ የሐሳቡ ገና ምንም ነገር ላይ ሳይደርስ የሐሳቡን የሚያራምድበት ፋይናንስ ያስፈልጋል። ያ ፋይናንስ ደግሞ ኢኮሲስተሙ ስታዩ ከቤተሰብ ጀምሮ ምን ያህል ሬዲ ነው የሚለው ነገር ስታስቢው፣ ከፋይናንስ ተቋማቶች ከተለያዩ ቦታዎች አይደል፣ ዳይቨርሲፋይድ አክሰስ ቱ ፋይናንስ ነው የምንለውኛ። ኢኩዊቲ ሊሆን ይችላል፣ ሎን ሊሆን ይችላል፣ ፈንድ ሊሆን ይችላል፣ ሪስክ ካፒታል ማለት ነው። እና የተለያየ ነው የሚሆነው እና እነዚህ አክሰሳቢሊቲ የለም ማለት ነው። ሶስተኛው ቻሌንጅ ደግሞ ካፓሲቲው። ይሄ ሐሳብ አንሎክ ተደርጎ ፋይናንስ ተደርጎ ወደ መሬት ለመውረድ ሲል የሚያስፈልጉት አቅሞች፣ የመጀመሪያው የሰው ኃይል አቅም ያስፈልገዋል። ያ ማለት እኔ ከሆንኩ ፋውንደሩ፣ ኮደር ከሆንኩኝ ለእኔ ለምሳሌ የፋይናንስ ስልጠና፣ የህግ ስልጠና፣ ሁሉም ነገር እኔ ላይ ነው የሚጫነው። ዚስ ኢዝ አ ቻሌንጅ። ይሄ ካፓሲቲት ማድረግ አይደለም እኔ እኔማ ማቀው ኮድ ማረግ ነው አይደል? ስለዚህ እኔን የፋይናንስ ባለሙያ በመቅጠር ሊሆን ይችላል HR ሌጋል በዚህ በዚህ ነው አቅም ማጎልበት ብለን የምንለው ይሄ ስኳድዎች ስትወጪ ያለው ነው። ከዛ ውጪ ግን ሲስተም ሌቨል ሲስተም ሌቨል ማለት ለምሳሌ የሆነ ተቋም ተመስርቶ አንድ ወጣት ስራ ፈጣሪ የሆነ ተቋም መስርቶ ሮ ማቴሪያል ለማስገባት ቢፈልግ የጉምሩክ ህጎች አሉ። የኢንቨስትመንት ህግ አለ። የናሽናል ባንክ የተለያዩ ምትነካካቸው ሬጉላተሪ ቦዲዎች አሉ። እነዚህ ለወጣት ስራ ፈጣሪዎች ምቹ አይደሉም። አብዛኛው ክፍትም የሆነው በራቸው ትልልቅ አቅም ላላቸው ነው የሚጠይቁትም ሪኳየርመንት ምናምን ማለት ነው። ሶ ይሄ ፖሊሲ ሌቨል የምንለው ሲስተም ሌቨል የምንለው ቻሌንጅ እንደ አራተኛ ቻሌንጅ መጠቀስ ይችላል ማለት ነው።
ኢትዮጵያ ውስጥ ደግሞ አብዛኛው የህብረተሰብ ክፍል ወጣት ነው፣ ከ70% በላይ የሚሆነው። በዛው ልክ ደግሞ ከፍተኛ የስራ አጥ ቁጥርም ያለበት አገር ነውና አሁን እንዳልሽው ትልልቅ አቅም ያለው ሳይሆን ወጣቱ ክህሎት ያለው የስራ ሐሳብ ያለው መስራት የሚችለው ወጣት አሁን በተቀሰሻቸው ተግዳሮቶች ምክንያት ወደ ስራ ሳይሰማራ በመቅረቱ ምን አግዱላል ታያለሽ?
ሶ ኢኮኖሚስት ወጣቱ አልተንቀሳቀሰም ማለት ቀደም እንዳልሽው በጣም ብዙ ወጣቶች አሉ። ስለዚህ ኢኮኖሚካሊ ትልቅ ማግኔት የሚጠበቅብን ኤክሰርሳይዝ ማድረግ የሚገባን ነገሮች ሳናደርግ ቆይተናል። ስለዚህ ሄዶ እዚህ ላይ ነው የሚያርፈው ማለት ነው። ሌላው ከሰላም ጋርም ማገናኘት ትችያለሽ። ብዙ ጊዜ ሰላም መደፍረስ ውስጥ የምንሳተፈው እኛ ወጣቶች ነን አይደል? ስለዚህ እኛ ደግሞ እኛን በምንፈልገው አላማችንን ኤክሰርሳይዝ ማድረግ ከቻለን አንረብሽም ማለት ነው።
የኢትዮጵያ ስራ ፈጣሪ ወጣቶች ማህበር የተመሰረተው እነዚህን ተግዳሮቶች ምክንያት አድርጎ ነውና በስራ ላይ በቆያችሁበት ባለፈው 4 አመታት ውስጥ በምን መልኩ ነው ወጣት ስራ ፈጣሪዎችን ድጋፍ ስታደርጉ የቆያችሁት?
ለላ የተባለ የፖሊሲ አድቮኬሲ እና ኔትወርኪንግ ፕላትፎርም ላውንች አደረግን ማለት ነው ኦገስት 22። ሶ ይሄ ዘለላ የተባለው ፕላትፎርም የ12 የተለያዩ መድረኮችን ለማዘጋጀት የ12 ዘለላዎችን እቅድ ይዞ ነው የተነሳው። እንግዲህ 12 ትልልቅ ኢቨንቶች ማለት ነው። ሶ እስካሁን 11ን አርገናል፣ አንድ ነው የቀረው። እንግዲህ በሁለት አመት ውስጥ 11 ትልልቅ መድረኮች አዘጋጅተን የተለያዩ አክሰስ ቱ ፋይናንስ ላይ 4 ዘለላዎች አዘጋጅተናል። 4 ትልልቅ መድረኮች ከብሔራዊ ባንክ ጀምሮ የባንክ ፕሬዝዳንቶች፣ የተለያዩ የፋይናንስ የግል ተቋማቶችን ሁሉንም ያካተተ ፖሊሲ አውጪዎችን በደንብ ኢንጌጅ ያደረገ ራሳቸው ወጣት ስራ ፈጣሪዎች ደግሞ ቀጥታ እየተገናኙ የስቴክሆልደር ኢንጌጅመንት ላይክ እያንዳንዱ ያሉ ፖሊሲዎች ያሉት አፕዴት እንዲደረጉ የሌሉ ደግሞ እንደ አዲስ እንዲወጡ ትልቅ የፖሊሲ አድቮኬሲ ስራ ነው እየሰራ ነው ዘለላ። አሁን ላይ በጣም ኢትዮጵያ ውስጥ የታወቀ ፕላትፎርም ነው። ዘለላን እያካሄድን ያደረግነው ነገር ምንድነው? ትልልቅ ከንግድ ባንክ ፕሬዝዳንት ጋር ጨምሮ የተለያዩ ኮሚትመንቶች አስገባል። ለምሳሌ ስለ አክሰስ ቱ ፋይናንስ ዘለላ ከሰራ በኋላ ባንኮቹን ፑሽ አድርጎ አንኳክቶ አስተፍቶ ተፈራረምን። ከዛ አይዲያ ፋይናንሲንግ ሎንች አደረገ። አሁን አንድ ባንክ ንግድ ባንክ ሲጀመር ደግሞ ህብረት ባንክ የግል ባንክ ከነሱ ጋር በጋራ በመሆን አይዲያ ፋይናንሲንግ ፑሽ አድርገናቸው የተለያዩ የተቀመጡ መስፈርቶችን አቅልለን ለወጣት ስራ ፈጣሪዎች ሐሳብን ብቻ መሰረት ያደረገ ፋይናንስ እንዲበደሩ ደግሞ ቀና የተባለ ፕሮግራም ዲዛይን አድርገናል። እሱም ፕላትፎርም ነው። ሌላ ደግሞ ቻይና ኢንተርናሽናል ኦፊስ ከፍተናል በዚህ 4 አመት ጉዟችንስ ማለት ነው። ከዛሬ 2 አመት በፊት ሁናን ፕሮቪንስ ቻንግሻ ካፒታል ሲቲ ላይ ሶዛ ኦፊስ የዩኤ ኢንተርናሽናል ኦፊስ አድርገን ባይላተራል ትሬድ ኤንድ ኢንቨስትመንት ፕሮሞሽን እንሰራለን። ቴክኖሎጂ ትራንስፈር ሊሆን ይችላል፣ ኢምፖርት ኤክስፖርት ኢንቨስትመንት። ሶ እነዚህን ሁሉ ስናረግ ወጣቱ ቀና ይላል በሚል ኮንሰፕት ነው ቀና ያልነው።
ውይይታችንን እንቀጥላለን። እነዚህ የሰራቸዋቸው ስራዎች ደግሞ ምን ውጤት እያሳዩ ነው የሚለውን ከሚከተለው ማስተዋወቂያ መሸጋገሪያ በኋላ ተመልሰን እንገናኛለን።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። ዓለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በመርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ ያማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ።
ከማስታወቂያ ረፍት ተመልሰናል። ከወጣት የሥራ ፈጣሪዎች ማህበር መስራችና ፕሬዝዳንት ጋራ ነው እየተወያየን ያለነው። ሳሚያዊ ይታችንን እንቀጥላለን። እንግዲህ የወጣት ሥራ ፈጣሪዎች ማህበር ከተመሰረተበት ጊዜ የሰራቸውን በርካታ ሥራዎች፣ ትልልቅ ሥራዎች ነግረሽናልና እነዚህ ስራዎች ምን ለውጥ አያችሁበት?
እንደዚህ ወጣቶች ተደራጅተው ተቋም መስርተው ኮሌክቲቭ ቮይስ ማሰማት እንደሚችሉ አሳምነናል። ይሄ በጣም ትልቅ አቺቭመንት ነው። ጆሮ ማግኘት ችለናል ነው በቃ በትልቁ ማለት ነውና አንዱ እሱ ነው። ሁለተኛ ነገር ደግሞ ከሌሎች ተዋናዮች ቀደም እየሻለው ንግድ ባንክን የሚያክል ትልቅ ባንክ በፕሬዝዳንት ደረጃ ነው የተፈራረምነው አይዲያ ፋይናንሲንግ ዊንዶ ኖሮት እዛ ላይ ወጣቶች ሐሳባቸውን ብቻ ኮላተራል አድርገው ገንዘብ አክሰስ የሚያደርጉበት ማለት ነው። አሁን ወደ 160 ወጣቶች አፕላይ አድርገው ኦሬዲ ዲዲሊጀንስ እየተሰራ ነው ያለው ማለት ነው። ሶ በቅርቡ እነዚህ ልጆች ወደ ብድር ውስጥ ይገባሉ ማለት ነው። ቀደም ደግሞ እንደነገርኩሽ ከቻይና ኦፊስ ጋር ሆነን ወደዚህ ያመጣናቸው የቻይና ኩባንያዎች ነበሩ። እዛ ማች ሜኪንግ ሰርተናል። ትላልቅ ፕሮግራሞች እዚህ ያሉ ሜምበሮቻችን አምጥተን እዛ ካለው ካምፓኒ ጋር ማች ሜኪንግ ሰርተናል እና በጣም የተለያዩ ወጣቶች ኢዚሊ ሮ ማቴሪያል አክሰስ እያደረጉ ነው ያሉት ማለት ነው።
በሰላሳ ተነስታችሁ ምን ያክል ወጣቶች ተጠቃሚ ሆኗል? ምን ያክል አባላት አላችሁ?
ሰው ምንድነው እስካሁን ፍሪ ሰርቪስ ነበር የምንሰጠው። ስለዚህ የምንሰጠው ነገር ላይ ነው ፎከስ አድርገን የሰራ ነው። ስለዚህ አሁን ብዙ የምንሰጠው ነገር አለን፣ ብራንዱንም ቢውልድ አድርገናል። ስለዚህ አሁን ዴድላይናችንም ስለደረሰ ሜምበርሺፕ መመዝገብ ያለብን ከኢትዮ ቴሌኮም ጋር። በዚህ አጋጣሚ ኢትዮ ቴሌኮም በጣም አመስገን ፈልጋለሁ። ቴሌብር ሱፐር አፕ ላይ የሜምበርሺፕ ክፍያም የሜምበርሺፕ ምዝገባም እዛው የሜምበርሺፕ አይዲያችንን ጀነሬት አድርጎ የሚሰራ ሚኒ አፑ ላይ ጀመርን። ኦክቶበር 8 ማለት ነው።
ወጣቶችን ተጠቃሚ የማድረግ አቅም አላችሁ? አዲስ አበባ ብቻ ነው ወይስ መላው ኢትዮጵያን ታርጌት ታደርጋላችሁ?
የኢትዮጵያ ስማችንም ኢትዮጵያ ነው የሚለው ሁሉም ክልል ነው የምንሄደው። ግን ከፌደራል የጀመርንበት ምክንያት ቀደም እንዳልኩሽ ከማይንድሴት ጀምሮ ትልቅ ከላይ መስራት ያለብን የፖሊሲ አውጪዎችም እዚሁ ነው ያሉት። ስለዚህ አዲስ አበባ ላይ አተኮርን እንጂ አሉን፣ ሜምበሮች አሉን፣ ከተለያየ ክልል ይመጣሉ፣ ፕሮግራሞቻችን ላይ ይሳተፋሉ። እዛም ሆነው የተለያዩ ኦፖርቹኒቲዎችን እንልክላቸዋለን። ዩኒቨርሲቲዎች ጋር አብረን እንሰራለን፣ ኢንጌጅ እናደርጋቸዋለን ዩኒቨርሲቲ ተማሪዎችንም። ወደ 10,000 የሚጠጉ ወጣቶችን ሜምበር እናደርጋለን ነው የሚለው። እንዲሁም ደግሞ ከ100,000 በላይ የሚሆኑ ወጣቶችን ደግሞ ኢምፓወር እናደርጋለን። በተለያዩ ሜምበርም ባይሆኑ በተለያዩ ሴክተሮች እናደርጋለን ነው የሚለው። ሌላው ደግሞ በሚሊዮን የሚቆጠሩ ወጣቶችን ደግሞ ኢንዳይሬክት አድሬስ ለማድረግ ነው።
እንግዲህ እንደ ለማጠቃለያ ያክል እናንተ የምትሰሯቸውን ለመስራት ያሰባቸዋቸውን ስራዎች ዝርዝረሽልናል። ምናልባት በሀገር ደረጃ በማህበር እንደ ማህበረሰብ በተቋማት ደረጃ ከትምህርት ቤት ጀምሮ ምን መደረግ አለበት ወጣት ስራ ፈጣሪዎችን ለማበረታታት?
በመጀመሪያ ደረጃ እኛ ራሳችን ወጣት ስራ ፈጣሪዎች ግራውንድ ማድረግ መቻል አለብን። በደንብ ሀገራችንን ማወቅ መቻል አለብን። ምን ጠይቀውን ነገር ማወቅ አለብን። ምክንያቱም እኔ በዛ ውስጥ ነው ያለፍኩት። 19 ዓመቴ ላይ ነው እኔ መጀመሪያውን ሐሳቤን እሺ ትምህርት ላይ ለመስራት ስንቀሳቀስ የነበረውና ሁሉም ነገር ተዘጋጅቶ እኔን የሚጠብቀኝ ነበር የሚመስለኝ። በቃ እኔ ነገሩን ሁሉ ልቀይረው ነው እየተጠበቅኩ ያለው ነበር የሚመስለኝ። ሀገር ምን አላት የሚለው ነገር በጣም ማወቅ ያስፈልጋል። ተማሪውም ቢሆን በአግባቡ ትምህርቱን ተምሮ የሚያስፈልገውን ነገር ደግሞ ፓራራሊ እያስኬደ በደንብ ሁሉም ግራውንድ አድርጎ ቢሰራ ሁሉም ነገር መቀየር ይችላል በያምናለሁኝ እና ደግሞ በአንድ ጀንበር እንደማይለወጥም ደግሞ ማመን መቻል ያስፈልጋል እና ግራውንድ ማድረግን ማመን መቀበል ስንችል ብዙ ነገሮች መቀየር እንችላለን በያምናለሁ።
በጣም ደስ ይላል። እንግዲህ ሳሚያ የኢትዮጵያ ስራ ፈጣሪ ወጣቶች ያሉባቸው ተግዳሮቶች ምንድናቸው? ማህበሩስ የነዛን ተግዳሮቶች ለመፍታት ምን ሲያደርግ ቆይቷል? ምን ለማድረግ ያስባል? ከዛ በተቃላይ ደግሞ በሀገር ደረጃ ምን መደረግ አለበት በሚሉ ሐሳቦች ላይ ተወያይተናል። የአሜሪካ ድምጽ እንግዳ ሆነሽ አብረሽን ስለተገኘሽ እጅግ አድርገን እናመሰግናለን።
እኔም እንግዳችሁ አርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ።
ከታተል የምትገኙ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥቅምት 16 2017 ዓ.ም ዝግጅታችንን ነው። አብራችሁን ስለሆናችሁ እናመሰግናለን። አሁን ሰዓቱ የቅዳሜ ምሽት የሙዚቃ ቃና መሰናዶ ነው። እንግድ ወልዴ ይጠብቃችኋል።
ጤናስልኝ እንደምናመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት አብራችሁን ዘና እንድትሉ ጋብዛለሁ።
ፍቅር ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገደና ሰላም ይሁን ለሁላችን። ኑሮ ለሰው ልጆች በእውነት ቀላል ስላልሆነ ዋጋ በሆነው ባልሆነው የቀር ጭቀጭቃችን አይ ወገደና ሰላም ይሁን ለሁላችን። ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው። ለጊዜው ያስደስተን እንጂ ስረት እንደዛ ነው። በየተስማራበት የሰው ልጅ እንደ ነጋዴውም ወደ ንግዶ ገበሬውም ወደ እርሻው ፍቅር ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገደና ሰላም ይሁን ለሁላችን። ፍቅር ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገደና ሰላም ይሁን ለሁላችን ሰላም ይሁን ለሁላችን።
ፍቅር ከኛ እንዳይለየን በሚለው ባደመጣችሁት የጥላሁን ገሰሰ ዜማ የምሽቱን የሙዚቃ ቃና ጀምረናል። እንቀጥላለን።
shining, there's plenty of light. A new day is dawning, sunny.
ሉተር ቫንድሮስ ደግሞ ከፍቅረኛ መለየት የሚያስከትለውን ጉዳት ይተርካል። Since I lost my baby.
The sun is cold and the new day seems old. Since I lost my baby. There's plenty of work and the bosses are paid. Not a bad word should a young heart be saying. The fun is not gone and we're running out.
Bye.
Since I Lost My Baby, Luther Vandross Neber, Kana Ikatlal. Kala, my friend. አማናዝ በተሰኘ በእንዳራፋና ቁጣጥር 1970ዎቹ በዛምቢያ በተመሰረተ ባንድ የተዘመዘማ ነው። የባንዱ ስም አማናዝ Ask Me About Nice Artists in Zambia ለማለት ነው። ባንዱ አንድ አልበም ብቻ ሲለቅ ይህ ካላ ማይ ፍሬንድ ከተወዳጅ ዜማዎች አንዱ ነው። ጠፍቶ የሄደና መድረሻውን የማያውቅ ካላ የተባለ አንድ ወዳጅ ከሄደበትና አደገኛ ከሆነው ዓለም እንዲመለስ የሚማጸን ነው። በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘወትር ቅዳሜ የሚቀርብላችሁን የሙዚቃ ቃና ነው። እንግዶል ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ዋይል ቼሪ ይሰኛሉ። በሰባዎቹ በአሜሪካ ኦሃዮ የተመሰረተ የፈንክ ሮክ ባንድ ነው። Play that funky music, ይሰኛል ዜማው።
Burning down the one night.
play that funky music while cherry neberu kana bemekettel lose selish andikan gitacho gasa Here We Go Again Isley Brothers ናቸው ከ1950ዎቹ ጀምሮ በቤተሰብ ቅብብል አሁንም እየሰራ ያለ ባንድ ነው Here We Go Again ደጋግሞ ወደ እርሷ ስለሚመለሰው አፍቃሪ የሚተርክ ይመስለኛል የምሰናበታችሁ በዚህ ዜማ ነው ለሳምንት ቀጠሮ ነያዝ እንግዲህ ወደነኝ ሰላም Nobody knows the way you feel about it, 'cause only you know, you can't leave it alone. Ah, here we go again.
ዩናይትድ ስቴትስ ጥቅምት 26 2017 ዓመተ ምህረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክስቶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ።
የተከበራችሁ አድማጮቻችን በሙዚቃ ቃና ምሽታችሁ እንደተዋበ ተስፋ እናደርጋለን። ኤደን ገረመው መሰናዶውን በመምራት፣ ሲሆን ግርማ በዋና አዘጋጅነት እንዲሁም ደግሞ ብርሃን ኃይሉ ስርጭቱን በማቀናበር አብራናችሁ ነበርን። ከመላው የአሜሪካ ድምጽ ባልደረቦችና ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።